ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬ ጥቅምት 9 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። ከትላንት በስቲያ የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠየቀ።
ለሰዎች መታሰር ስላልነበረባቸው ነው ያለ ቅድመ ሁኔታ ፈቱ የምንለው።
የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ናቸው፣ ዘገባ አለን። በሌላ በኩል ተይዘው ስር ላይ የሚገኙት የሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሐመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል የፌዴራል አቃቤ ሕግ አስታወቀ።
ወደ ክፍል መመለስ ላይ ከጥበቃዎቻቸው ጋር ግብግብ ይፈጥሩ የነበረ መሆኑን አልገባም አልሄድም ተገቢ ያልሆኑ ባህሪ ያሳዩ የነበረ መሆኑን ከምርመራ ክፍሉ
ዳይሬክተሩ አቶ ፈቃዱ ጸጋ ናቸው፣ ይዘናቸዋል። በሌላ ዘገባችን ደግሞ የሲቪሉ ህብረተሰብ ድርጅቶች ዲሞክራሲን በኢትዮጵያ ለማጽናት ባላቸው ቦታና ሚና ላይ የተነጋገረ ውይይት ሰሞኑን አዲስ አበባ ላይ ተካሂዶ ነበር።
የኔ የነበረኝ ቅሬታ ገና ከርዕሱ ላይ ዲሞክራሲን ወደ ማጽናት የምንሄደው መጀመሪያ ዲሞክራሲያዊ ስራ ተዘርግቷል ብለን ካመንን ነው። እንዳይቀለበስ ነው የምናጸነው። ነገር ግን አሁን ያለንበት ነባራዊ ሁኔታ የሚያመለክተው ገና ወደ ዲሞክራሲ ለመዘርጋት ገና በሽግግር ላይ ወይም መንገዱ ላይ ነን።
ከውይይቱ ተሳታፊ አንዱ ናቸው፣ ይዘናቸዋል። ሁሉንም ከዝግጅታችን እንግዲህ ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ ዜናዎቻችን ተመልሰን መጥተናል። ከትላንት በስቲያ የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠየቀ። ፖሊስ በምርመራ ጊዜ መጠየቂያ መዝገብ ላይ ለክሱ መነሻ አድርጎ ያቀረበው የመደራጀት ምክንያት መብት እንጂ ወንጀል አይደለም ሲሉ የአምነስቲ የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ለቪኦኤ ገልጸዋል። ፖሊስ ተጠርጣሪዎቹን ፍርድ ቤት አቅርቦ የ14 ቀን የምርመራ ጊዜ ጠይቆባቸው ነበረ። ፍርድ ቤቱ ግን 7 ቀን ፈቅዷል። ጠበቃ ለሊ ምህረቱ ፖሊስ ተጠርጣሪዎቹ ከፍልስጤም ኤምባሲ ጋር ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል።
በሌላ ዜና ከተያዙበት የአዲስ አበባ ፖሊስ ኮሚሽን ማረፊያ ክፍል የማምለጥ ሙከራ አላደረግኩም ሲሉ የሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሐመድ ወይም አብዲ ኢሌ ዛሬ ለችሎት ተናግረዋል። ባለፈው ሐምሌ መጨረሻ ሶማሌ ክልል ዋና ከተማ ጅጅጋ ውስጥ ተነስቶ ከነበረው ሁከትና ብጥብጥ ጋር በተያያዘ ተይዘው እስር ላይ የሚገኙት አቶ አብዲ መሐመድ አብዲሌ ያረፉበት በር መስታወትን ሰብረው ለማምለጥ ሞክረዋል ሲል ፌዴራል ጠቅላይ አቃቤ ሕግ አስታውቋል። አብዲሌ ካለፈው ሳምንት አንስቶ ያሳዩት የነበረው ጠባይ የማምለጥ ሙከራ የማድረግን ሀሳብ ይጠቁም እንደነበር ለቪኦኤ የጠቆሙት የፌዴራል ጠቅላይ አቃቤ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳት የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፈቃዱ ጸጋ ከጠባቂዎች ጋር ግብግብ ይፈጥሩ ነበር ብለዋል። አቶ አብዲ መሐመድ እንዲያርፉ የተደረገበትን አዲስ አበባ ፖሊስ ኮሚሽን ውስጥ የሚገኝ ክፍል በር መስታወት መስበራቸው ሊያመልጡ ሞክረዋል የሚል እምነት ማሳደሩን ዳይሬክተሩ አቶ ፈቃዱ ጸጋ ከቪኦኤ ዘጋቢ ሶራ ሀለኬ ጋር ባደረጉት ቃለ ምልልስ አመልክተዋል። የዘገባውን ሙሉ ዝርዝር በማታው ክፍለ ጊዜያችን ይዘን እንመለሳለን።
ኢስታንቡል ውስጥ ደብዛው የጠፋውን የሳውዲ አረቢያውን ጋዜጠኛ ጀማል ሻኮጂን አስክሬን ጀማል ሻኮዥን አስክሬን ለመፈለግ የተሰማሩ የቱርክ ፖሊስ አባላት ዋና ከተማይቱ አቅራቢያ የሚገኘውን ቤልግራድ ጫካ እያሰሱ መሆናቸውን የሀገሪቱ ባለስልጣን አስታወቁ። በሌላ በኩል ደግሞ ሻኮዥ እንዴት እንደተገደለ የሚጠቁም የተቀረጸ ድምጽ ለአሜሪካ ባለስልጣናት አስደምጠዋል የተባለውን መረጃ የቱርክ ባለስልጣናት አስተባብለዋል።
ለዛሬ ያዝነላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና ቪኦኤ
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ፕሮግራማችንን ነው። ከትላንት በስቲያ የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠይቋል። ፖሊስ በምርመራ መጠየቂያ ጊዜ መዝገብ ላይ ለክሱ መነሻ አድርጎ ያቀረበው የመደራጀት ምክንያት መብት እንጂ ወንጀል አይደለም ሲሉ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ለቪኦኤ ገልጸዋል። ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ ያለበትንም ምክንያት አስረድተዋል።
በአስቸኳይ እና ያለ ቅድመ ሁኔታ ይፈቱ የሚለውን ነገር አምነስቲ የሚጠቀምበት ያው የህሊና እስረኞች ናቸው የምንላቸው ሰዎች ሲታሰሩ ነው፣ ወይ ደግሞ ሰዎች መብታቸውን በመጠቀማቸው ምክንያት ብቻ ወንጀል ሲሰሩ ሲታሰሩ ነው። ስለዚህ አሁን ባለው ሁኔታ ባለን መረጃ ግን የተለያየ መረጃም የፖሊስ ክስ መሰረት እሱም ተከታትለናል። ሄኖክና ሚካኤል የተከሰሱበት ነገር ራሱ ወጣቶችን በማደራጀት ከአዲስ አበባ ውጭ በተወለዱ ሰዎች መምራት የለባትም በማለታቸው እንዲሁም ደግሞ ከፓለስታይን ኤምባሲ ጋር ግንኙነት በማድረጋቸው የሚል ነው እና እነዚህ ነገሮች ወንጀል አይደሉም። ካደረጓቸውም መብታቸውን ነው ኤክሰርሳይዝ ያደረጉት። ፓለስታይን ኤምባሲ ኢትዮጵያ ውስጥ ያለው የኢትዮጵያ ሕግ መሰረት ነው፣ የኢትዮጵያ መንግስት ፍቃድ ነው። ኢትዮጵያ መንግስት ያደረገውን ነገር ነው ያደረጉት እና ሌሎች መደራጀት መብት ሕገ መንግስቱን በዓለም አቀፍ ሕጎችን የተቀመጡ ናቸው እና እነዚህ ሰዎች መታሰር አልነበረባቸውም። በተለይ ደግሞ ሄኖክንም ይታወቃል፣ ብዙ ሰዎችን የድብቅና ሲያገለግል በነጻም ሲያገለግል የኖረ ነው። በተለይ ጸረ ሽብር ሕጉ የተከሰሱ ግን ሰዎችን በመቶች ቁጥር ሰዎችን የህግ ድጋፍ ሲያደርግ የታወቀ ነው እና እሱ እንደዚህ አይነት ሰውን ማድረግም ተገቢ አይደለም እና ለሰዎች መታሰር ስላልነበረባቸው ነው ያለ ቅድመ ሁኔታ ፈቱ የምንለው።
ፖሊስ ተጠርጣሪዎቹን ፍርድ ቤት አቅርቦ የ14 ቀን የምርመራ ጊዜ ጠይቆባቸው የነበረ ሲሆን ፍርድ ቤቱ 7 ቀን ፈቅዷል። ይህንን በተመለከተ ጠበቃ አለልኝ ምህረቱ ስለነበረው የፍርድ ሂደት ተከታዩን አስረድተዋል።
አዲስ አበባ በአዲስ አበባውያን ብቻ ትመራለች በሚል የሚሰጡት ቅስቀሳ ህዝብ እርስ በርስ እንዲራራቅ ምክንያት ፈጥረዋል። ሌላው ከፓለስታይን ወይም ከፍልስጤን ቆንስላ ጋር ግንኙነት ያደርጋሉ የሚል ጥርጣሪ ያለን የሚል ነው። እስካሁን ድረስ ፍልስጤን ጋራ ምን ተደረገ ምን ተወሰደ የሚባል ነገር በግልጽ የቀረበ ነገር የለም። ግን ሀሳቡ በመነሳቱ ብቻ በጣም እኛ አዝነናል። ምክንያቱም ድሮ ግንቦት ሰባት ጋር ተገናኝተዋል ከነት ጋር ተገናኝተዋል እየተባለ ሰው በሰው ላይ ሰው ስም ሲለጠፍ ነበር። ዛሬ እነዚህ ድርጅቶች ሀገር ውስጥ ሲገቡ ደግሞ እንደገና ሌላ ጋር ማገናኘት በጣም የሚያሳስብ ነው። ለማንኛውም እነዚህ በእነዚህ ምክንያቶች ጠርጥሬያቸዋለሁ እና ጊዜ ሲሰጠኝ ምርመራ አጣርቼ ላቀርብ ብሎ 14 ቀን ነበር የጠየቀው ፖሊስ። ፍርድ ቤቱ የፈቀደውን 7 ቀን ነው። በእኛ በኩል እንግዲህ ለሄኖክ 3 ጠበቆች ነው ቀርበው የነበረው። አቶ ዳማው በኩል ነበር በእኛ ቤት እንትኑ የቀረበው መከራከሪያ የነበረው። አንደኛ ይሄ ጊዜ ደረው የሚያስፈቅድ አይደለም፣ ጉዳዩ በውጭኑ መከታተል ይቻላል፣ የጊዜ ቀጠሮ ሊሰጥ አይገባም የሚል ነበር። በሁለተኛ ደረጃ ይህን ከሆነ ዋስትና ሊፈቀድ ይገባል የሚል ነበር። ነገር ግን ፍርድ ቤቱ የሰጠው ብይን ሲነበብ የሰማ ነው ሀሳብን መግለጽ መብት ቢሆንም የሌላውን ሰው መብት እንዳይነካ ጥንቃቄ ማድረግ ያስፈልጋል። በዚህ ምክንያት 7 ቀን በጣቢያ ቆይተው ይቅረቡ፣ በዋስትና ቢለቀቁ ማስረጃ ሊያጠፉ ይችላሉ ግን ወስደናል የሚል ነው የተነበበው በችሎት ላይ ስማ ነው።
ፍርድ ቤቱ የፖሊስን የ7 ቀን የምርመራ ውጤት ለማዳመጥ ለጥቅምት 15 ተለዋጭ ቀጠሮ መስጠቱ ታውቋል።
ወደሚቀጥለው ዘገባችን ነው የምናልፈው። የለውጥ አየር እየነፈሰ እንደሆነ በሚታይበት ኢትዮጵያ ባለፉት 6 ወራት ውስጥ በመንግስት እየተወሰዱ ናቸው የሚባሉት ተጨባጭ የለውጥ እርምጃዎች በአብዛኛው ሰው ዘንድ ተቀባይነት እንዳገኙ ይስተዋላል። ለውጡን ዘላቂ ለማድረግ በመንግስትና በሌሎች ባለድርሻ አካላት የተለያዩ ተግባራት እየተከናወኑ መሆናቸውም ይታያል። የሲቪሉ ማህበረሰብ ድርጅቶች ዲሞክራሲን በኢትዮጵያ ለማጥናት ባላቸው ቦታና ሚና ላይ የተነጋገረ የመከረ ውይይት ሰሞኑን አዲስ አበባ ላይ ተካሂዶ ነበር። በውይይቱ ላይ መሪ ሐሳቦችን በመስጠት ከተሳተፉት መካከል አንዱን የአዲስ አበባው ዘጋቢያችን መለስካቸው አመሃ አነጋግሯል። ወደ ዘገባው እናልፋለን።
የሲቪል ማህበረሰብ ድርጅቶች ዴሞክራሲን በኢትዮጵያ ለማጽናት ያላቸው ድርሻ በሚለው ርዕስ ላይ አጠር ያለ የጥናት ጽሑፍ ከቀረበ በኋላ በዚሁ ላይ ተመስርተው አራት ሰዎች መሪ የመወያያ ሐሳቦቻቸውን አቅርበው ነበር። ከነዚህ መካከል በተለያዩ የመገናኛ ብዙሃን ዘዴዎች ሐሳቡን የሚያሰራጨውና በተለይም ዞን 9 በተባለው የጦማሪያን ስብስብ አባልነቱ ጦማሪ በፈቃዱ ኃይሉ አንዱ ነው። በፈቃዱ ኃይሉ የውይይቱ ርዕስ በሀገሪቱ ያለውን ፖለቲካዊ ሁኔታ በትክክል አያንጸባርቅም ሲል ነበረ ከወዲሁ ሐሳቡን የገለጸው። ይህን ሐሳቡን ይበልጥ እንዲያብራራ ነበር የጠየቅኩት።
እንግዲህ ለውይይቱ የተመረጠው ርዕስ የነበረው ሲቪል ማህበራት ሚና ዴሞክራሲን በማጽናት ዴሞክራሲን ኮንሶሊዴት በማድረግ ረገድ ምንድን ነው መሆን ያለበት የሚል ነው እና እኔ የነበረኝ ቅሬታ ገና ከርዕሱ ላይ ዲሞክራሲን ወደ ማጽናት የምንሄደው መጀመሪያ ዲሞክራሲያዊ ስርዓት ተዘርግቷል ብለን ካመንን ነው። እንዳይቀለበስ ነው የምናጸነው። ነገር ግን አሁን ያለንበት ነባራዊ ሁኔታ የሚያመለክተው ገና ወደ ዲሞክራሲ ለመዘርጋት ገና በሽግግር ላይ ወይም መንገዱ ላይ ነን እና መንገዱም ቢሆን በጣም በብዙ ፈተና እየተንገጫገጨ ያለ እንጂ ገና ስሙዝ ወይም ደግሞ ቀላል መንገድ አይደለም። ስለዚህ ማውራት ያለብን የሲቪል ማህበራት ምን አይነት ሚና ሊኖራቸው ይችላል፣ በሽግግር ወቅት ወደ ዲሞክራሲ ለመሸጋገር በሚደረገው ጥረት ውስጥ የሲቪል ማህበራት ምን አይነት ሚና ሊኖራቸው ይገባል የሚል ነው። እንደውም እንደኔ አሁን በኢትዮጵያ የተደራጁ ሲቪል ማህበራት እንዳለመኖራቸው መጠን ሲቪል ማህበራት በሌሉበት ሁኔታ እንዴት ወደ ዲሞክራሲ መሸጋገር አለብን የሚል ራሱ ውይይት ማድረግ ያስፈልጋል ነው።
ግን አንዳንድ ሰዎች ሽግግርና ሽግግር የሚደረግበትን የተያያዘ አድርገው ነው የሚያዩት። ማለት ኮንሶሊዴሽን ወይም ዴሞክራሲን ማጽናትና ሽግግር የተያያዘ ሂደት አይደለም።
በእርግጥ ምንድን ነው አንዳንድ አርጊና ዲሞክራሲ መንገድ ነው ይባላል፣ መድረሻ አይደለም። ስለዚህ ዲሞክራሲ ላይ አንደርስ። ስለዚህ መንገዱ ራሱ ዲሞክራሲያዊ መሆን አለበት ነው። ልክ ነው። በሱ መሰረታዊ እስማማለሁ። ግን አሁን ለምሳሌ ሌጂቲሜት በሆነ ምርጫ ወይም ደግሞ ህዝባዊ ቅቡልነት ባለው ምርጫ የተመሰረተ የህዝብ ተወካዮች ምክር ቤት የለንም። በዛ መሰረት የተመረጠ እና የተለያዩ የፖለቲካ አመለካከቶችን የሚያስተናግድ ምክር ቤትም ይሁን የመንግስት የሚኒስትሮች ምክር ቤት የለም። ስለዚህ ያ በሌለበት ሁኔታ አንድ ቡድን በመሪነት እያሸጋገርኳችሁ ነው፣ አካሄዴም ዴሞክራሲያዊ ነው ሲል አጠያያቂ ይሆናል። በጣም ብዙ አጠያያቂ ነገሮችን ከዚህም ውጪ ማንሳት ይቻላል። ስለዚህ መንገዱ ራሱ ዴሞክራቲክ አይደለም የሚልም መከራከሪያ ማምጣት ይቻላል። ለዛ ነው ግን አንዴ ዴሞክራሲያዊ የሆነ ቅቡልነት ያለው ፍትሐዊ ምርጫ ከተካሄደ በኋላ በዛ መሰረት መንግስት ከተመሰረተ በኋላ የሚኖረው መንገድ ያ ዲሞክራሲ መንገድ ነው። ስለዚህ በሚቀጥለው እንዳይቀለበስ እንዴት እናጽነው የሚለው ውይይት ሊመጣ ይችላል።
መልካም። እንደዛ ከሆነ በአንተ አመለካከት፣ በአንተ አስተያየት የአሁኑ ሂደት የአሁኑ ሽግግር ቅድም ወዳልከው ዲሞክራሲ ወደ ማጽናት አደራዳዊ ሁኔታ ለመድረስ እንዴት ብንሄድ ይሻላል?
እንግዲህ እስካሁን ድረስ ያለው ተስፋ መልካም ፈቃድ ብቻ ነው። ቢያንስ መንግስት ከፍተኛ አመራር ውስጥ ያሉ ሰዎች ዘንድ መልካም ፈቃደኝነት አለ። ግን በመልካም ፈቃደኝነት ላይ ብቻ መመስረት የለበትም የዲሞክራሲ ሂደት ወይም የዲሞክራሲ ግንባታ ሂደት። ስለዚህ መሄድ የሚኖርብን ባለሙያዎችን፣ ገለልተኛ ባለሙያዎችን በጣም ማሳተፍ ያስፈልጋል። እንዳልኩት የተቋቋሙ ወይም በደንብ የተደራጁ ሲቪል ማህበራት የሉም። ስለዚህ ዲፔንድ ማድረግ ያለብን ገለልተኛ የማህበረሰብ ክፍሎች አሉ። ምሁራን፣ ለምሳሌ ምሁራንን አሳትፎ የአፋኝ የነበሩ አዋጆችን ለአንድ ፓርቲ ወገንተኛ የነበሩ ህዝባዊ ተቋማትን ከፍትህ አካላት አንስቶ የጸጥታ አካላት፣ የደህንነት አካላት፣ የምርጫ ቦርድ ወዘተ የመሳሰሉትን ተቋማዊም ስር ነቀል ለውጥ ለማምጣት ሪፎርም ለማካሄድ እንዲሁም አፋኝ የነበሩ አዋጆችን እና መመሪያዎችን ማስተካከል ያስፈልጋል።
አሁን ይሄ የሲቪል ማህበራት ረቂቅ አዋጅ የዚህ አንድ አካል ነው። ምን ታስባለህ በዚህ ረገድ? ታዲያ
አዎ፣ የክለሳው የዚህ አንድ አካል ነው ብዬ ነው የማስበው። እውነቱን ለመናገር አሁን ባለፉት ወራት ውስጥ ስናያቸው ከነበሩ ለውጦች በሙሉ ትልቅ ተስፋ የሚሰጠኝ አዋጆቹ ላይ የሚደረገው ክለሳ ነው። የእሱን ያክል ፋይዳ አለው ብዬ የምገምተውም ሌላ ነገር የለም። ምናልባት ለምህረት የተደረገው ጥረት እሱን አወዳድር ይሆናል። ግን በዘላቂነት እስካሁን ድረስ ዲሞክራሲን ለመገንባት ትግል የሚያስፈልግ እንኳን ቢሆን መታገል የሚያስችል ምህዳር አልነበረም። አሁን ግን የአዋጆቹ መሻሻል የሲቪል ማህበራቱን አዋጅ ጨምሮ ሌሎችም በርካታ አዋጆች እየተከለሱ እንደሆነ ይታወቃል። የእነሱን መሻሻል ቢያንስ ዲሞክራሲን ለመገንባት የሚያስችል ምህዳር ይፈጠራል የሚል እምነት አለኝ። ስለዚህ ከዚህ በዚህ ሪፎርም ወቅት ወይም ሪፎርም በተባለ ወቅት ውስጥ የአዋጅ ክለሳውን ያክል ዋጋ የሚሰጠው ምንም አይነት ሌላ እርምጃ አላየሁም።
ያንተን የውስጥ ስሜት ልጠይቅህና ምን ተስፋ አለህ?
እስካሁን ባለው ሁኔታ በጣም ተስፋ ሰጪ ነው። ጥናት ግሩፕ ላይ የተሳተፉት ሰዎች አዋጆቹን ለመከለስ የተሳተፉት ሰዎች ህገ መንግስታዊ መብቶች፣ ዓለም አቀፋዊ ድንጋጌዎችንና ለስራ ማስቻልን አላማ አድርገው ነው አዋጆቹን እያሻሻሉ ያሉትና ከታዘብኳቸው ነገሮች ውስጥም እንደዛ ነው። ከዛ ቀናነት ያለ ይመስላል። ህዝቦችን እያወያዩ ነው። ስቴክሆልደሮችን እያወያዩ ነው። ስለዚህ እስካሁን ባለው ሁኔታ በጣም ደስተኛ ነኝ። መንግስት የደሊበሬሽናቸው እነሱ ይሄ ነው የደረስንበት ድምዳሜ በጥናታችን መሰረት ህዝብም ስናወያይ ያገኘ ነው ግብአት ይህንን ነው። ስለዚህ በዚህ መሰረት አዋጁ ይሻሻል የሚሉት ላይ ጣልቃ ገብቶ አይ ይህንን አላስተካክልም ይህንን እናስተካክላለሁ የማይል ከሆነ በጣም ጥሩ ነው። መንግስት ጣልቃ የሚገባ ከሆነ ግን ፍርሃቴ፣ ወደኋላ የመመለስ ስጋቴ ሁን ይሆናል ማለት ነው።
በጣም አመሰግናለሁ።
እኔም አመሰግናለሁ።
መለስካቸው ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከተያዙበት የአዲስ አበባ ፖሊስ ኮሚሽን ማረፊያ ክፍል የማምለጥ ሙከራ አላደረግኩም ሲሉ የሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሐመድ ዛሬ ለችሎት ተናግረዋል። ባለፈው ሐምሌ መጨረሻ ሶማሌ ክልል ዋና ከተማ ጅጅጋ ውስጥ ተከስቶ ከነበረው ሁከትና ብጥብጥ ጋር በተያያዘ ተይዘው እስር ላይ የሚገኙት አቶ አብዲ መሐመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል የፌዴራል ጠቅላይ አቃቤ ሕግ አስታውቋል። አብዲሌ ካለፈው ሳምንት አንስቶ ያሳዩት የነበረው ጠባይ የማምለጥ ሙከራ የማድረግን ሀሳብ ይጠቁም እንደነበረም ለቪኦኤ የጠቆሙት የፌዴራል ጠቅላይ አቃቤ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳት የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፍቃዱ ጸጋ ከጠባቂዎች ጋር ግብ ግብ ይፈጥሩ ነበር ብለዋል። አቶ አብዲ መሐመድ እንዲያርፉ የተደረገበትን የአዲስ አበባ ፖሊስ ኮሚሽን ውስጥ የሚገኝ ክፍል በር መስታወት መስበራቸው ሊያመልጡ ሞክረዋል የሚል እምነት ማሳደሩን ዳይሬክተሩ አቶ ፍቃዱ ጸጋ ከቪኦኤ ዘጋቢ ሶራ ሀለኬ ጋር ባደረጉት ቃለ ምልልስ አመልክተዋል።
ፍቃዱ ጸጋ በፌዴራል ጠቅላይ አቃቢ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳይ የሚያስከትሉ ወንጀሎች ጉዳይ ዳይሬክተር ነኝ።
ስለዚህ ይሄ ጉዳይ እርስዎን ይመለከታል?
አዎ፣ በምርመራ ሂደት እኛ እንከታተላለን። አጠቃላይ ከባለፈው ሳምንት ቀጠሮ ከተመለሱ ጊዜ ጀምሮ ከማረፊያ ክፍላቸው ወጥተው ወደ ክፍል መመለስ ላይ ከጥበቃዎቻቸው ጋር ግብግብ ይፈጥሩ የነበረ መሆኑን አልገባም አልሄድም ተገቢ ያልሆኑ ባህሪ ያሳዩ የነበረ መሆኑን ከምርመራ ክፍሉ ለመረዳት ችለናል። ከዛ ውጪ ታስሮ ያሉበት ክፍል የበር መስታወት መሰባበራቸውና ይህም ለማምለጥ ሙከራ ከማድረግ ጋር የተያዘ መሆኑን ከሚያሳዩትን ባህሪ ነው የተረዳ ነው። እና በሩን ቢሮ መስታወቶቹ ተሰባብረዋል። ከዛ በኋላም ጥበቆቹ እንዲገቡ ሲነግሯቸው ግብግብ ለመፍጠር ሞክረዋል። ይሄ በተደጋጋሚ ጊዜ አንድ በህግ ጥላ ስር ያለ ተጠርጣሪ ከሚያሳየው ባህሪ የተለየ ዝም ብለ የሰፈር ወንበድ የሚያሳየው አይነት በህግ ጥላ ስር የሌለ ሰው የሚያሳየውን አይነት ባህሪ ያሳዩ የነበረ መሆኑን ነው ከምርመራ ክፍል ባልደረቦች የተረዳሁትና ይሄ ነው የነበረው።
የትኛው መስኮት ነው የተሰበረው? የትኛ ፖሊስ ጣቢያ ነው?
እሳቸው አሁን አርፎ ያሉት አዲስ አበባ ፖሊስ ኮሚሽን ውስጥ ያለ ማረፊያ ቤት ነው ያሉት። ያረፉበትን ክፍል መስታወት ነው የሰበሩት።
እዛው ማለት ነው?
እዛው።
ይሄ የተፈጠረው ባለፈው ሳምንት ነው?
ከምርመራ ክፍል የተረዳሁት ባለፈው ሳምንት የጊዜ ቀጠሮ ከተሰጠ በኋላ መስከረም 28 ማለት ነው ከተመለሱ በኋላ ያሳዩዋቸው የተለዋዋጭ ባህሪዎች አሉ። ከዛ ውጭ ግን በር መስበራቸው ዞሮ ዞሮ መስታወቱ ከተሰበረ የሚያመልጡበት የሚወጡበት ሁኔታ ስለሚኖር ከማምለጥ ጋር የተያያዘ ተደርጎ የቀረበውም ለዛ ነው።
ስለዚህ ለማምለጥ ሞክሯል ማለት ይቻላል?
ያው በሩ ያስወጣቸዋል። እንግዲህ አሁን የሰበሩት መስታወት የሚያስወጣቸው ነው ከተሰበረ በኋላ። ስለዚህ ምን እንዲያደርጉ በር ይሰብራሉ ብለን ነው ልንወስድ የምንችለው። ወርሰሳቸው የተለያየ ምክንያት ሊሰጡ ይችሉ ይሆን አድርገ አንድ ሰው በር ሰብሮ የሚያስወጣ እንትን መፍጠት መስታወቱን መስበር በጥበቃ ላይ ያለ ሰው የራሱን እርምጃ ወስዶ ለማምለጥ ከመሞከር ውጭ ምን ይባላል? የሚለው ነው። በእርግጥ ጥበቃው ጥብቅ ነው። በራሱ ግንዛቤ ይህን ማድረግ ይችላለሁ ብሎ ይፈጽማል የሚል ግምት ነው። ሙሉ ሙሉ ሊያመልጥ ሞክሯል ለማለት የጥበቃውን ጥብቅ መሆን አያውቅም ወይ ይሄ ሰው? ተገቢ ያልሆነ ባህሪዎች እያሳየ ነው ብያለሁ እና ቅድም ምን ልንል እንችላለን ነው። ከዚህ ውጭ
አሁን ብቻቸው ነው ታስሮ ያሉት ወይንም ደግሞ ከሌሎች እስረኞች ጋር ነው የሚገኙ ታስሮ ያሉት?
ያው አቶ አብዲ ሲያዙም ጀምሮ በእርግጥ ለእሳቸውም ጥበቃ ማድረግ ይገባ ስለነበረ ለብቻቸው እንዲያዙ ነው የተደረገው። በወቅቱ የነበረው በህዝቡ ዘንድ የነበረ ስሜት ስላለ ከእስረኛ ጋር ቢቀላቀሉ የሚፈጠሩ ነገሮች ይኖራሉ የሚል ግምት ስለነበረ ከሌሎች እስረኞች ጋር እንዲገናኙ አልተደረገም። ሰው የተቆጣ ሰውን የነበረው ተደርጓል ተፈጽሟል የተባሉ በደሎችም አስከፊዎችም ስለነበሩ የተጠረጠሩበት ወንጀል እርምጃም ሊያስወስድባቸው ስለሚችል ለእሳቸው ጥበቃ መደረግ ባለበት እንደ አንድ ተጠርጣሪ ሰውነታቸው መጠበቅ አለበት ጸጥታ ኃይሉ እጅ እስካሉ ድረስ። ስለዚህ ለብቻቸው እንዲያዙ ነው የተደረገው። ለብቻቸው የተያዙበትንም ክፍል ነው በር መስታወት የሰበሩት።
ከዚህ ውጭ ደግሞ በእሳቸው ላይ ጫና እንደደረሰባቸው እየሰማ ነው ወይንም ደግሞ ያነበብ ነው በእሳቸው ላይ የተደረገ ጫና እንደነ ጥያቄ ቀርበው ያውቃል?
ያው የጠቅላይ አቃቢ ሕግ አንዱ ስራ ሰብአዊ መብትን ከማስከበር አንጻር የእስረኛውን አያያዝ መከታተል ነው ያልኩት። ይህ ስራ ከጅምሩ ምርመራው ሲጀመር ጀምሮ ባለሙያዎችን መድበን ነው እኛ መብረድ እየሰራን ያለ ነው። ከጅምሩ እያንዳንዱ ሂደት ላይ ዚግዚጋ በቦታው ድረስ በመገኘት እዚህ በፖሊስ ኮሚሽን በሚደረገው ምርመራ ላይ ባለሙያ በመደብ ነው የምንሰራው እና ጊዜ ቀጠሮ የቃ ላይ የመርማሪ ፖሊስ ማንዴት ስለሆነ ዛሬ መገኘት ካለመቻላችን በስተቀር ሌሎች ሰዎች ላይ ሂደቱን እየተከታተልን ነው የምንለው። ማንም ሰው ገብቶ ሊያዩ በሚችል ሁኔታ ነው። ምናልባት እንደውም አንዳንዱ ሲያነሳ የነበረው ኦቨር ሆነ የእሳቸው ሁኔታ ቀኑ ሙሉ ያልተቋረጠ ጥያቄዎች፣ ረዥም ሰዓት አብሯቸው የሚቀመጥ እንደዚህ ምንድን ለእሳቸው የተለየ ነገር ያደረጋችሁት የሚሉ አንዳንድ ወቀሳዎች ከመምጣታቸው በስተቀር እውነት ለመናገር የተለየ እሳቸው ላይ ጫና የሚሰጥን ነገር አለመያዙን ነው በእኛ በኩል የታዘብነው። እንደ አንድ ተጠርጣሪ እሳቸው ሁሉንም ዘዴ ለመጠቀም ሊሞክሩ ይችላሉ። ከዚህ ምርመራ ቆሞ እሳቸው ላይ የሚቀርበውም የሚጀምረው ሂደት የሚቋረጥበትን መንገድ ፍርድ ቤት ለማሳመን የሚችሉትን ሁሉ ጥረት ያደርጋሉ ብዬ ነው ማስበው እና ባለፈው ጊዜም ሲያነሱ ነበር። አሁንም እሳቸው ይሄ ውሸት ነው ቢሉ የሚገርም አይደለም፣ ጫና አለብኝ ቢሉም የሚገርም አይደለም። የምንጠብቀው ነው ከሚያሳዩት ባህሪ አንጻር።
አቶ ፍቃዱ ጸጋ ስለ ጊዜው እጅግ አድርጌ አመሰግናለሁ። ይገልጽልን።
ሶራ ሀለኬን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ረሃብ የሌለባት ዓለም የዚህ ዓመት የዓለም የምግብ ቀን መሪ ቃል። ይህ ሀሳብ በተጨማሪም የዓለም የምግብና የግብርና ድርጅት ኤፍኤኦ ግብ ነው። ጥቅምት 6 በዓለም ዙሪያ የሚካሄዱ ክንዋኔዎችም የምግብ እጥረት ላለባቸውና ለተራቡ ትኩረት ለመሳብና የሁሉም ሰው ምግብና የተመጣጠኑ ምግቦችን የማግኘት ዋስትና እንዲረጋገጥ ቅስቀሳዎችን ለማድረግ ይጥራሉ። ምንም እንኳን ምግብን ለሚያስፈልጋቸው በማድረስ በኩል ብዙ እርምጃ እየተካሄደ ቢሆንም ስርጭቱና ስኬቱ ግን በዓለም ዙሪያ የተመጣጠነና የተስተካከለ አለመሆኑን የዓለም የረሃብ ሰንጠረዥ አሳይቷል። ያለፈው የአውሮፓ ዓመት 2017 ሪፖርትና ሰንጠረዥን እንደሚያሳዩት ስር በሰደደ ረሃብ ምክንያት የሚሰቃዩ በሚሊዮኖች የሚቆጠሩ ሰዎች ዛሬም አሉ። ብዙ ሀገሮች ባሉባቸው ቀውሶች ምክንያት አጣዳፊ የሆነ የምግብ አቅርቦት የሚያስፈልጋቸው ሲሆን ለበረታ ቸነፈርም የተጋለጡ ብዙ መሆናቸው ተገልጿል። የቴክኖሎጂና የሰው ሰራሽ አእምሮ ምጥቀት እየገባ ባለበት ደረጃ ዓለምን ለመመገብ ግዙፍ አስተዋጽኦ እንደሚኖረውም እየተነገረ ነው። ይሁን እንጂ በቴክኖሎጂ የተራመደው የዓለም ክፍል በድህነት ውስጥ የሚገኘውንና በማደግ ላይ ያለ ነው የሚባለውን ወደ ኋላ የቀረ ዓለም ለመድረስ የብዙ መሰናክሎችና ፈተናዎች እንዳሉበትም እየተነገረ ነው። ኤልዛቤት ሊ ከኦስተን ቴክሳስ ያጠናቀረችው ዘገባ አለ። ሰለሞን አባተ እንዲህ አቅርቦታል።
በዓለም ዙሪያ ከዘጠኝ ሰዎች አንዱ ረሃብተኛ ነው። ቁጥሩ እያደገ መሆኑ የሚያሳስባቸው ብዙ ናቸው። ምክንያቱ ደግሞ ድህነት ብቻ አይደለም።
በግጭቶችና በተፈጥሮ አደጋዎች ምክንያት የሚከሰተው ረሃብ እየጨመረ ሲመጣ እያስተዋልን ነን።
ሮበርት ኦፕ የተባበሩት መንግሥታት የዓለም የምግብ መርሃ ግብር WFP ባልደረባ ናቸው። የዓለምን የምግብ እጦት ችግሮች ለመጋፈጥ የሰብአዊ አገልግሎት ድርጅቶች አዲሱን የሰው ሠራሹን አእምሮ ወይም የቴክኖሎጂውን የረቀቀ ራስ አዘዝ ጥበብ ለመጠቀም እየመረጡ መሆናቸውን ሮበርት አፕ ይናገራሉ።
የረቀቀው ራስ አዘዝ ቴክኖሎጂ እያበረከተልን ያለው የሰው ልጅን አቅም ማሳደግ ነው። ሰውን ወይም ሌሎች ሀብቶችን ስለመተካት አይደለም እየተነጋገርን ያለ ነው። ተጨማሪ ነገሮችን ስለመስራት ነው ንግግሩ። ስንሰራቸው ደግሞ በሰው አቅም ብቻ ከሚሰሩበት ብዛትና ጥራት በተሻለ ሁኔታ ለማውጣት ነው።
ራስ አዘዙ ምጡቅ ቴክኖሎጂ ወይም አርቲፊሻል ኢንቴሊጀንስ በምህፃር AI ይባላል። በማደግ ላይ ባሉ ሀገሮች ውስጥ የሚገኙ ገበሬዎችን ለማገዝ የሚያስችሉ ግዙፍ ቀመሮችን ለማስላት የሚያስችል ነው። በተጨማሪም በግጭቶችና በተፈጥሮ አደጋዎች የተጠቁ አካባቢዎችን ለይቶ ለማየትም ያስችላል። መረጃዎቹን ወይም ዳታዎቹን ገበሬዎች ከእጅ ስልኮቻቸው ማግኘት እንደሚችሉ የቢልና ሜሊንዳ ጌትስ ፋውንዴሽን ኡይ ስቲዋርት አመልክተዋል።
When you take geospatial data and soil mapping data and do use AI to do the analysis, it can send me the information.
ያሉህን የተለያዩ መረጃዎችና የአፈር ካርታ መረጃ AI እንዲተነትንልህ ስታስገባ ለኔ መረጃውን ልታቀብለኝ ትችላለህ። ይህም ማለት የማበቅለውን ተክል ወይም ሰብል መቼ መትከል ወይም መዝራት እንዳለብኝ ምንና እንዴት መትከልና መዝራት እንዳለብኝ ትነግረኛለህ ማለት ነው።
ዚኒታ ታታ ደግሞ X-Prize የሚባል ተቋም ባልደረባ ናቸው።
When you start combining technologies, AI, robotics, sensors, that's when we see magic start to happen.
ቴክኖሎጂዎቹን፣ ሰው ሰራሹን አእምሮ፣ ራስ አዘዙን መሳሪያ ወይም ሮቦቶችን፣ ጠቋሚ መሳሪያዎችን አንድ ላይ ስታቀናጅ ያኔ ተአምር ይፈጠራል። የሰብሉን መጠን ከማሳዎች በገፍ ለማፈስ የተመቸ ሆኗል ማለት ነው።
ይሁን እንጂ ይላሉ የቢልና ሜሊንዳ ጌትስ ፋውንዴሽኗ ኡይ ስቲዋርት፣ በማደግ ላይ ያለው ዓለም አዳዲሶቹን የቴክኖሎጂ ውጤቶች ለማግኘት በበዛው ጊዜ የመጨረሻው ነው።
850 million people are hungry and I can bet you that nearly
ዛሬ እየተራበ ካለው 815 ሚሊዮን ሰው ወደ 814 ሚሊዮን የሚሆነው የእጅ ስልክ እንደሌለው በውርርድ መናገር ይችላል።
ቴክኖሎጂው ቢኖር እንኳ ሌሎች መሰናክሎች አሁንም እንደተደቀኑ ናቸው።
A lot of these people that we talked about that are hungry, they don't speak English.
ከነዚህ ከሚራቡ ሰዎች ብዙዎቹ እንግሊዝኛ አይናገሩም። እናም ከነዚህ ቴክኖሎጂዎች ጠቃሚ የሆኑትን መረጃዎች ካገኘን በኋላ ለነዚያ ሰዎች ማስተላለፉም ራሱ አንድ ችግር ነው።
እነዚህን የቴክኖሎጂ ውጤቶች ወደ እነዚያ በማደግ ላይ ያሉ ማህበረሰቦች ዘንድ ለማድረስ ጊዜ ቢፈጅም ግን እየተንጠባጠበም ቢሆን ዛሬ የምግብ እጥረት ለሚያንገላታቸው ገበሬዎች መድረሱ አይቀርም ይላሉ የላንድ ኦሌክስ ድርጅቱ ቴዲ በቀለ።
You've invented the technology, the big investment's gone in. Now you're modifying it, which brings the cost down as well. So I think
ቴክኖሎጂው ተፈጥሯል። ትላልቅ ንዋይ አፍሳሾች ወደ አካባቢዎቹ ገብተዋል። አሁን ቴክኖሎጂውን የሚጣጣም እንዲሆን ለማድረግ ያረቀነው ነው። ይህ ደግሞ ዋጋውም አነስ እንዲል ያደርጋዋል። ዛሬ በበለጸጉ አገሮች ውስጥ ያሉ ነገሮች በአራትና በአምስት ዓመታት ውስጥ ወደዚያ በማደግ ላይ ያለ ዓለም ይደርሳሉ ብዬ አስባለሁ።
የዓለምን የረሃብ ችግር ለመጋፈጥ ሥራ ፈጣሪዎች በየሀገሮቻቸው ውስጥ ማድረግ የሚችሉትን ሁሉ ማሰብና መላ መምታት እንዳለባቸው በሰብአዊ አገልግሎት ተቋማት ውስጥ እየሰሩ ያሉት ባለሙያዎች ይመክራሉ። ዛሬ የተራቡ ሁሉ በቂ ምግብ እንዲያገኙ የታዳጊ ሀገሮቹ ገበሬዎች ሰው ሰራሹን አእምሮ አርቲፊሻል ኢንቴሊጀንስን መጠቀም እንዲችሉ መሰልጠን አለባቸው።
እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበርን።
ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነበረ። መልካም ምሽት። በነገው ጉዞ እንገናኝ።